Voice of America.
ከሁለት ሳምንታት በፊት በባሌ ዞን ተከስቶ የነበረው የአንበጣ መንጋ ወረራ ደቡብና ምስራቅ የኦሮሚያ ክልሎች ዞኖች ውስጥ የተስፋፋ መሆኑ ተገለጠ። እነተም መዘግየቶች ታይተዋል ያለው የኦሮሚያ የርሻና የተፈጥሮ ሀብት ቢሮ አሁን ቅድመ ዝግጅቶች ተጠናቀው መንጋውን በያንበጣው መንጋ ማለት ነው በአውሮፕላን የኬሚካል መርጨት ስራ ለመከላከል ወይንም ለመመልከት እንቅስቃሴ ተጀምሯል ይላል ሙክታር ጀማል ነው ያጠናቀረው።
በኦሮሚያ ክልል ባሌ ዞን የተለያዩ ወረዳዎች ሳምንት ማስቆጠሩ የሚነገርለት የአንበጣ መንጋ በቆላማዎቹ የዞኑ ወረዳ ከፍተኛ ውድመት እያደረሰ መሆኑ ነው ማህበረሰቡ የሚናገረው። ለመቆጣጠርና መሰረታዊ በሆነ መንገድ ለማጥፋት ያቅም ውስንነት መኖሩንም ይጠቅሳሉ።
እና መንጋው በጣም ረጅም ነው። ከ42 እስከ 54 ኪሎ ሜትር ከበር የሚያደርግ ነው። ተነሳፍ ሶማሌ ጫፍ ኦሮሚያ ክልል ቅሊንሳ አጣዊ እና ወደ 15 መንደሮችን ያካለለ የአንበጣ መንጋ ነው። መንጋው ካደረሱት ጉዳቶች መካከል ከብቶች የሚመገቡት እና ሳር ቅጠላቅጠል፣ ጤፍ፣ በቆሎ ምናምን፣ ማሽላ፣ ዘንጋዳ እንዳለ ወድሟል ማለት ይቻላል።
ይሄን ለመከላከል በህብረተሰቡም ሆነ በመንግስት በኩል እየተደረገ ያለው ጥረት ምን ይመስላል?
በህዝብ ጥረት ነው። ህዝቡ ተባብሮ ነው እንጂ በሌላ በኩል እህላቸው፣ ንብረታቸው የወደመባቸው ምንም እስካሁን እርዳታ የተደረገላቸው ነገር የለም እና ነገሩ አሳሳቢ ነው። ሶስተኛ ደረጃም ያው ወደ ቤልቶ ወረዳ ገብቷል። ምን ያክል እንደሚቆም አይታወቅም።
የመከላከል ሂደቱ በባህላዊ ማህበረሰቡ ከሚያደርገው በተለየ የዘመናዊ መከላከል ሂደት የተሰራ ስራ ምን አለ?
በዘመናዊ ወይንም በመንግስት ደረጃ የተደረገ ምንም ነገር የለም። እስካሁን ህብረተሰቡ በባህላዊ እያጨሰ ቆርቆሮ እያስረ አይላንድ ምናምኖችን እና በፊሽካ ማለት ነው እየነፋን ነው ህዝቡ ይህን መንጋ ሊከላከል የቻለው።
ስለ ጉዳዩ የአሜሪካ ድምፅ ያነጋገራቸው የባሌ ዞን ግብርና ጽህፈት ቤት ኃላፊ አቶ ዳውድ አብዱሪ ችግሩ ከተከሰተ በኋላ ለመቆጣጠር ዋና ማነቆ ሆኖ ያጋጠማቸው የአንበጣ መንጋው ባህሪ መለዋወጥና በየጊዜው አድራሻ መቀያየሩ አስቸጋሪ ሁኔታ ቢፈጥርባቸውም የተቻላቸውን እያደረጉ መሆኑን ነው የሚናገሩት።
ያው ይሄ የአንበጣ መንጋው ባለፈው ሳምንት ውስጥ ነው ከሶማሌ ክልል ወደኛ ከተለያዩ ወረዳዎች የዘመተው። ባለፈው ሳምንት ሁለት ወረዳዎች ላይ ተከስቷል፣ በራይቱ እና በዳዌ ጋቸን ላይ። በተጨማሪ ደግሞ በዚህ ሳምንት ውስጥ እሱ ከሄደ በኋላ በለገይዳ ሰዌና እና መዶላቡ ወረዳዎች ላይም ተከስቷል። ይሁንና ያው ይህን ክስተት ለመቋቋም እኛም እንደ መንግስት ከሚመለከተው አካል ጋር እየሰራን ነው። በሌላ በኩል ደግሞ ህብረተሰቡም በባህላዊ መንገድ ይህን ነገር ለመከላከል ሰፊ ስራ እየሰራ ነው። በተለይ የመጀመሪያዎቹ ወረዳዎች ላይም አሁን ላይም አካባቢውን ላይ እንዳያርፍና በተለያዩ ሜቶዶች ተጠቅመው እየተከላከሉ ነው።
ለምሳሌ አቶ ዳውድ፣ ይህንን በተመለከተ ማህበረሰቡ የሚያነሳው ምንድን ነው? እስካሁን እየተደረገ ያለው መከላከል በባህላዊና አነስ ባለ በሰው ጉልበት እየተደረገ ያለ ነው፣ ይህ ደግሞ ከመንጋው አቅም ጋር የሚመጥን አይደለም የሚል ሀሳብ ይነሳል። ከዚህ የተሻለ ድጋፍ ከክልል እና ከፌዴራል ለመጠየቅ አልሞከራችሁም?
ጠይቀናል። አሁን አንድ መጀመሪያ ላይ ከዚህ ኬሚካል ከመጠቀሙ በላይ የሚመከረውም ከተቻለ ጉዳት ማይደርስ ከሆነ በባህላዊ መንገድ መቆጣጠር ከተቻለ ነው። ኬሚካል ስንጠቀም የምንጠቀምበት ቦታ ወሳኝነት አለው። አካባቢው ላይ እንስሳቶች መንቀሳቀስ የለባቸውም፣ ውሃ መኖር የለበትም፣ ለመጠጥ የሚጠቀሙት ውሃና እንዲሁም ህብረተሰቡ የሚጠቀምባቸው አካባቢ መሆን የለበትም። ያም ስለሆነ ቅድሚያ በኬሚካል ለመቆጣጠር ቅድሚ ሁኔታዎችን እያመቻቸን ያለ ነው። በሌላ በኩል ደግሞ የፌዴራልና የክልል መንግስትም እየረዳን ነው። አውሮፕላን ለመከላከል የሚያስፈልገውን ቅድመ ሁኔታውን ላይ አጠናቀናል ማለት ነው። ኦልሬዲ እኛ አሁን እዚህ በእንትኑ የሚያርፍበት ቦታ ሁሉ ጨርሰናል። የሚያስፈልጉን ዝም ብሎ እንትንንም ሎኬሽን ያለ ያደረበት ቦታ መታወቅ አለበት። እሱ ወስደን ነው እንትሩ ወደዛ ኦፕሬሽኑ የሚገባው። ይህን ለማድረግ ደግሞ እኛ እንደ ዞን ማድረግ ያለብንን ቅድመ ሁኔታዎች ሁሉ አጠናቀነ ከፌዴራልና ክልል መንግስት ያው ይህን ነገር ከላከልን እኛ እንደ ዞን ከነገም ለመጀመር ዝግጁ ነን።
የአንበጣ መንጋው በተለያዩ 7 የባሌ ዞን ወረዳዎች እያደረሰ አለ የሚባለው አደጋ ተሰልቶ በአሃዝ አለመቀመጡን አቶ ዳውድ ይናገራሉ። ነገር ግን ከክልልና ከዞን የተውጣጡ ባለሙያዎች ይህንን አቀናጅተው በቅርብ እንደሚገልጹ ተናግረዋል። ዘመቻውን ለመደገፍ ከፌደራልና ኦሮሚያ ብሔራዊ ክልላዊ መንግስት እየተደረገ ያለውን እገዛ ለማጣራት የኦሮሚያ ግብርና ቢሮ ኃላፊዎችን ለማግኘት ያደረግነው ጥረት አልተሳካልንም። ታገኘን ተጨማሪውን ይዘን እንቀርባለን። ለአሜሪካ ድምጽ ሙክታር ጀማል ነኝ ከአዲስ አበባ።
ሙክታርና መሰግናለሁ። አድማጮች ቀደብ እንደጠቆምኩት ተከታዩም ከዚህ ርዕስ ጋር ያቆየናል። በደቡብ ክልል የተለያዩ አካባቢዎች የበረሃ አንበጣ መንጋ መከሰቱን የክልሉ ግብርና ቢሮ አስታወቀ። በኮንሶ ዞን አማሮና ቡርጂ ልዩ ወረዳዎች የተከሰተው ይህ አንበጣ መንጋ በሰብል ላይ ጉዳት እያደረሰ መሆኑንም የአካባቢው መንግስት ኃላፊዎች ጠቁመዋል። የሐዋሳው ዘጋቢያችን ዮናታን ዘብዲዮስ ተጨማሪ ዝርዝር አለው።
የክልሉ እርሻና ተፈጥሮ ሀብት ቢሮ ምክትል ኃላፊና የእርሻ ዘርፍ ኃላፊ አቶ ዳንኤል ዳምጠው እንዳሉት በክልሉ ቡርጅና ማሮ ልዩ ወረዳ የበረሃ አንበጣ መንጋ ተከስቷል።
አሁን በአሁኑ ሰዓት ላይ የበረሃ አንበጣው ቦረና ዞን ላይ ተንተሌ ወረዳ አካባቢ ባለች የድንበር ቀበሌ ላይ አድሮ እንደነበረ መግለጫ ሰጥተን ነበር። አሁን ባለው ደረጃ ደግሞ ቀጥታ ወደ ቡርጂ ወረዳ ገብቷል። ቡርጂ ወረዳ ትላንትና ወደ 10 ቀበሌያቶች ላይ ነው የገባው። ነገር ግን በህብረተሰቡ ከፍተኛ ርብርብ ከአስሩ ቀበሌያቶች ውስጥ ሙሉ 8ቱን ነፃ ማድረግ የተቻለ ሲሆን በሁለቱ ቀበሌያቶች ላይ ግን ያደረበት ሂደት እንዳለ ነው መረጃው የሚያሳየው። የማባረር ስራ ተጀምሯል። ነገር ግን ደን ውስጥ በማደሩ ብዙም መከላከል አልተቻለም። ግን የመከላከል ስራው በዛው ልክ እየቀጠለ ያለበት ሂደት ነው ያለው።
መንጋውን ከተከሰተባቸው ቦታዎች በተጨማሪ በቀጣይ በገዲዮ፣ በሲዳማ፣ በጋሞ፣ በድራሼ፣ በባስኬቱና በሌሎችም አካባቢዎች ይዘምታል የሚል ቅድመ ትንቢያ መኖሩን ተናግሯል።
መንጋው በጣም በብዙ ሚሊዮን አንበጣዎችን ይዞ የሚጓዝ ስለሚሆን ፀሐይን ጋር ሊሄድ የሚችልበት ሂደትም ሊኖር ይችላል እና ያኔ መደናገጥ ሳይኖር እንደአሁኑ እንደ ኮንሶ እንደ ቡርጂ ህብረተሰብ ሁሉም ህብረተሰብ ፈጥኖ በሁሉም አካባቢዎች ላይ በተጠንቀቅ የሚጠብቅበት ሂደት መፈጠር መቻል አለበት። በሁለተኛ ደረጃ ይሄ መንጋ ከፍተኛ ፍጥነት ያለው ነው። በቀን ውስጥ ከ200 እስከ 300 ኪሎ ሜትሮችን መጓዝ የሚችል ነው። የነፋስን ኃይል ተከትሎ ነው የሚሄደው። አንድ ጊዜ ካረፈ አንዱ መንጋ ከ10 እስከ 20 ኪሎ ሜትር ላይ ነው ሊያርፍ የሚችለው። ይሄ ማለት ከባድ ነው። ባረፈ ሰዓት ደግሞ አንዱ መጣ የራሱን የክብደት ያህል ይመገባል ነው የሚለው ሳይንሱ ነው። ምናልባትም 2 ኪሎ ግራም 2 ግራም አንድ አንበጣ ይመገባል ከተባለ በብዙ ሚሊዮኖች የሚጠጋ አንበጣ እያንዳንዱ 2 ግራም ከተመገበ ምን ሊፈጠር እንደሚችል ሁሉም ሰው ከወዲሁ ጥንቃቄ ማድረግ መቻል አለበት።
ተጨማሪ የበረሃ አንበጣ መንጋ እየመጣ መሆኑን የተናገሩት አቶ ዳንኤል በባህላዊ መንገድ የመከላከል ስራ የተሰራ በመሆኑ ጉዳቱን መቀነስ ተችሏል ነው ያሉትም። ህብረተሰቡ አሁንም በመከላከል ሂደት ውስጥ የነቃ ተሳትፎና ርብርብ እንዲያደርግም ጠይቋል። በቡርጂ ልዩ ወረዳ የእርሻና ተፈጥሮ ሀብት ጽህፈት ቤት ምክትል ኃላፊ አቶ ዳዊት ዳንኤል በወረዳቸው 14 ቀበሌያት የተከሰተው የአንበጣ መንጋ ባልተሰበሰቡ ጊዜያዊ ሰብሎች ላይ ጉዳት ያደርሳል የሚል ስጋት እንዳደረባቸው ተናግሯል።
በተለይ ደጋማ ቀበሌያት ዳሎና የበኑ የሚባል ቀበሌያት አሉ። በዛ ላይ በስንዴና ከፍል ማሽላ ላይ በተወሰነ ደረጃ ጉዳት አድርሷል። በተጨማሪም ደግሞ ምስር በአካባቢው በጣም የሚመረት በመሆኑ እዛ አካባቢም ተጽዕኖ እያሳደረ ነው ያለውና አሁን ከነጋ ደግሞ 10 ቀበሌ የነበረው ወደ 14 ቀበሌ የማስፋት አድማሱንም ከፍ ያደረገ ያለበት ሁኔታ ነው ያለውና በተለይ አብዛኛው እንደኛ አካባቢ አሁን ቦሎቄ ማሳ ላይ የተነሳ ቢሆንም በቆሎ ላይ አሁንም ችግር ይፈጥራል በሚል ከፍተኛ የሆነ ስጋት ነው በህብረተሰቡ ዘንድ ያለው።
የአማሩ ልዩ ወረዳ አስተዳዳሪ አቶ ተፈራ ቦንዱራ በበኩላቸው ዛሬ በወረዳው 3 ቀበሌያት መንጋው መከሰቱን ገልጸዋል።
ጀሎ ቀበሌ፣ በታች በኩል በኦሮሚያ በኩል የሜታሪ ቀበሌ፣ በእኛ በኩል የኮቦን ቴሌ ገብረ ማይበር ጫፉን ይዞ አሁን ወደ ጎልቤ ቀጥታ የህዝቡ የተለያየ ነገር ጎማ ማቼስ አንዳንድ ድምፅ የሚያሰሙ ነገሮችን እየተጠቀመ ወደዚህ ሙቭ አድርጓል። አሁን ምርት እኛ ጋር ተሰብስቦ ነበረ። በቆሎ ነው ትንሽ የሚቀረው እንጂ የጤፍ ምርት ተሰብስበዋል። ግን ይሄ ለቋሚ አታክልት ትላልቅ እንጨቶች ሳሮችን ነው እያወደመ ያለ።
የክልሉ እርሻና የተፈጥሮ ሀብት ምክትል ቢሮ ኃላፊ አቶ ዳንኤል የአንበጣ መንጋው የተከሰተባቸው አካባቢዎች ምርቱ ሙሉ በሙሉ ያልተነሳባቸው አካባቢዎች መሆኑንም ተናግሯል። አሁን ወደ ክልሉ ከገባው መንጋ በተጨማሪ 2 መንጋዎች እንደሚመጡ ትንቢያ መኖሩን ጠቅሰው መንግስት በአውሮፕላን የኬሚካል ርጭት ለማድረግ ሙሉ ዝግጅት አድርጓልም ብሏል።
ያልተነሱ ሰብሎች አሉ። በክልላችን ወደ 1 ሚሊዮን 11 ሺህ ሄክታር ነው በዘንድሮ መሬት የተሸፈነው። ከዛ ውስጥ ወደ 85% አካባቢው ምርት ተሰብስቧል። ዘግይተው የዘሩ አካባቢዎች አሉ። የምር ዘግይተው የሚገቡ ሲዳማ፣ ጌዲዮ፣ ምዕራብ ዞኖች አሉ። ተመሳሳይ አሁን ያልንባቸው ቦታዎች ላይ እነ ቡርጂ፣ እነ አማሮ፣ እነ ደቡብ ኦሞ ጭምር አብዛኞቹ ደደባይ ክልልና ምራራይ ክልላችን አካባቢዎች ምርቱ ያልተነሳባት ይደታልና ይሄ ምርት ፈጥኖ የማንሳት ስራ ካልተሰራ ከፍተኛ አደጋ ነው የሚፈጠረው። ስለዚህ አርሶ አደሩ ጎን ለጎን የመከላከል ስራውን እየሰራ የደረሱ ወሎችን ፈጥኖ የማንሳት ስራ መሰራት መቻል አለበት።
ባለፉት 2ና 3 ወራት የበረሃ አንበጣ መንጋ በ6 ክልሎች ተከስቶ በርካታ ሰብሎችን ማውደሙ ይታወሳል። ለአሜሪካ ድምጽ ራዲዮ ዮናታን ዘብዲዮስ ሐዋሳም።